Bambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ ወደ ቤተ መንግስት እናመራለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሚቀጥሉት 2 ወይም 3 ሳምንታት ውስጥ የካቢኔ ሹምሽር ሊያካሂዱ እንደሆነ የመንግስቱ ቃል አቀባይ አቶ ጌታቸው ረዳ አስታወቁ።
There definitely is going to be a reshuffling of the government in the coming 2 or 3 weeks.
በርግጠኛነት ግን የካቢኔ ሹምሽር ይኖራል በሚቀጥሉት 2 ወይም 3 ሳምንታት።
በሌላ ዜና የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ ዮናታን ተስፋዬ ዛሬ ፍርድ ቤት አልቀረበም። ተከሳሹ ያልቀረበበት ምክንያት የማረሚያ ቤቱ ባልደረባ እንደማያውቁ ገልጸዋል። ዝርዝሩን ከአዲስ አበባ ይዘናል።
በዚህ በዋሽንግተን ዲሲ ደግሞ ራእይ ኢትዮጵያ የተባለ ተቋምና ኢሳት ቴሌቪዥን ባሰናዱት ውይይት በኢትዮጵያ ሽግግር መንግስት ለመመስረት ሊደረጉ በሚገባቸው ዝግጅቶች ላይ ተወያይተዋል።
ይሄ ለውጡ ሳይመጣ ኢትዮጵያኖች የዚህን የሽግግሩን ጊዜ ለማየት እንዲችሉ በዛ ላይ የሚወያዩባቸውን ነጥቦች አጉልቶ ለማውጣት ሀሳብ በዛ ላይ ለማቅረብ
ፕሮፌሰር ጌታቸው በጋሻው ናቸው። በሌላኛው ዘገባ በቀላሉ በአይን የማይታዩ ብክለቶችን መለየት የሚያስችል ቴክኖሎጂን እናስተዋውቃቸዋለን።
ታክሲዋ ሙሉ ናት። አብራችሁን ቆዩ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። ከፍተኛ ቁጥር ያላቸው ስደተኞች ካሊ በተባለችው የሰሜን ፈረንሳይ ወደባዊት ከተማ ከሚገኘው የስደተኞች ሰፈር ለቀው እየወጡ ነው። ዘ ጃንግል ወይም ጫካው የሚል መጠሪያ ያለው የስደተኞች መንደር ከነገ ጀምሮ መፍረስ እንደሚጀምር እየተነገረ ይገኛል። ወደ 8000 የሚጠጉ ስደተኞች በአስከፊ ሁኔታ እንደሚኖርበት በሚነገረው በዚህ የስደተኞች ሰፈር ከኢትዮጵያ፣ ከኤርትራ፣ ከአፍጋኒስታን እና ከሌሎች አካባቢዎች የተሰደዱ ፍልሰተኞች እንዳሉበት ታውቋል። የዚህን ሰፈር መፍረስ የተቃወሙ ስደተኞች በትናንትናው ዕለት ከጸጥታ ኃይሎች ጋር ትንቅንቅ ውስጥም ገብተው እንደነበር እየተነገረ ይገኛል። ፍልሰተኞቹ በመላው ፈረንሳይ በሚገኙ የስደተኞች ሰፈሮች እንዲሰፍሩ ይደረጋል፣ ጥገኝነት የመጠየቅ እድልም ይሰጣቸዋል ብሏል የአገሩ መንግስት። ይሁን እንጂ ጥገኝነት የመጠየቁ ሂደት የጊዜ ገደብ እንዳለውና በዚሁ የጊዜ ገደብ ውስጥ ጥያቄያቸው ተቀባይነት ያላገኘ ስደተኞች ከሀገሪቱ እንደሚባረሩ ተገልጿል። በተያያዘም አንዳንዶቹ ስደተኞች በእንግሊዝ ቻናል በኩል ወደ ብሪታንያ መዝለቅ ስለሚፈልጉ ወደ ተባሉት ሰፈሮች አንሄዱም ሊሉ ይችላሉ የሚል ስጋት አለ። የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ዛሬ ፍርድ ቤት አልቀረበም። ተከሳሹ ያልቀረበበት ምክንያት የማረሚያ ቤቱ ባልደረባ እንደማያውቁ ገልጸዋል። ፍርድ ቤቱ የቂሊንጦ ማረሚያ ቤት አቶ ዮናታን ተስፋዬ በቀጠሮ መሰረት ለምን እንዳላቀረበው ማብራሪያ እንዲሰጥ ትዕዛዝ ሰጥቶ ተለዋጭ ቀጠሮ አስተላልፏል። የኦሮሚያ ክልል ምክር ቤት ሰሞኑን ባካሄደው አስቸኳይ ስብሰባ አቶ ለማ መገርሳን የክልሉ ፕሬዝዳንት አድርጎ መርጧል። በኦሮሚያ የተጀመረው ሹምሽር በፌዴራል መንግስቱም ካቢኔ እንደሚቀጥል ይጠበቃል። ፊሊፒንስ ፕሬዚዳንት ሮድሪጎ ዱቴርቴ ቻይናን በጎበኙበት ወቅት ከዩናይትድ ስቴትስ ጋር ያለውን ግንኙነት አቋርጣለሁ ሲሉ ተናግረው ነበር። ይሁንና ከጥቂት ቀናት በኋላ በእስያ ከፍተኛው የዩናይትድ ስቴትስ ዲፕሎማት ከፊሊፒንስ የውጭ ጉዳይ ሚኒስቴር ጋር ተገናኝተው መነጋገራቸው ታውቋል። ዱቴርቴ በተደጋጋሚ በሚናገሩትና በሚሰጧቸው አጨቃጫቂ መግለጫዎች ምክንያት የፊሊፒንስ ዓላማ ምን እንደሆነ በግልጽ ለማወቅ አለመቻሉን፣ ሀገሬን ብቻ ሳይሆን ሌሎች ሀገሮችንም አስደምሟል በማለት ለፐርፌክቶ ያሲ ዛሬ መናገራቸውን ዳንኤል ራሰልስ ገልጸዋል። በመጨረሻም ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እሳቸውን ለመተካት የሚወዳደሩት ሪፐብሊካዊ ዶናልድ ትራምፕ ለፕሬዚዳንትነት ቦታ ብቃት እንደሌላቸው በየቀኑ እያረጋገጡ ነው ሲሉ በትናንትናው ምሽት ተናግረዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኦሮሚያ ክልል ምክር ቤት ሰሞኑን ባካሄደው አስቸኳይ ስብሰባ አቶ ለማ መገርሳን የክልሉ ፕሬዚዳንት አድርጎ መርጧል። በኦሮሚያ የተጀመረው ሹምሽር በፌዴራል መንግስት ካቢኔቱም እንደሚቀጥል ይጠበቃል። እስክንድር ፍሬው ተከታዩን ከአዲስ አበባ ልኳል።
የተጠበቀው ኦን ሆኗል። የተለመደው አሰራር ተግባራዊ ተደርጓል። አቶ ለማ መገርሳ የኦሮሚያ ክልል ፕሬዚዳንት ሆነው የተመረጡት አቶ ሙክታር ከድርን በመተካት ነው። ይህ እንደሚሆን የተገመተው ደግሞ ገና አቶ ሙክታር ከድር ከኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ሊቀመንበርነታቸው ሲነሱና አቶ ለማ መገርሳ ሲተኳቸው ነበር። እናም በገዢው ፓርቲ የተለመደ አሰራር መሰረት ይህ በክልሉ መንግስት የስልጣን እርከንም ተተግብሯል። የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ በዚሁ ስብሰባው አቶ ኡመር ሁሴንም ምክትል ፕሬዝዳንት፣ የክልሉ ምክትል ፕሬዝዳንት የነበሩትን አቶ እሸቱ ደሴን ደግሞ አፈ ጉባኤ አድርጎ መርጧል። በፌዴራል መንግስቱ ካቢኔም እንደዚሁ የስልጣን ሹምሽርና የኃላፊነት ሽግሽግ እንደሚኖር ይጠበቃል። የኢህአዴግ ምክር ቤት ያደረገው ስብሰባ በፓርላማው የመጀመሪያ የሥራ ሳምንታት የሚጠበቁ የለውጥ ፕሮግራሞች እንዳሉ አስታውቆ ነበር። ከነዚህ የለውጥ ተግባራት አንዱም የስልጣን ሹምሽር እንደሚሆን ሲገለጽ ቆይቷል። በቅርቡ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳም ይህንኑ አረጋግጠዋል።
reshuffling the government has been in the cards. I would expect some kind of reshuffling of the government to be done.
በመንግስት ካቢኔ ላይ ሹምሽር የማድረግ ሐሳብ አለ። ይህ ሽግሽግ ወይም ሹምሽር በሚቀጥሉት 2 ሳምንታት ውስጥ እንደሚደረግ ረግጣብቃለሁ። ምክንያቱም ያንን በማድረጉ እቅድ ላይ የተደረገ ለውጥ የለም። ጠቅላይ ሚኒስትሩ በካቢኔያቸው ውስጥ ሹምሽር እንደሚያካሂዱ ወይም ሽግሽግ እንደሚያደርጉ ቃል ከገቡ ቆይተዋል። ዓላማውም ግለሰቦችን መለወጥ ሳይሆን የህብረተሰቡን ጥቅም ለማሟላት የሚሰራ መንግስት ለማዋቀር ነው።
Like I said, I'm not particularly privy to the details. Because they are still in the works. It all depends on.
አስቀድሜ እንዳልኩት ዝርዝሩ ገና እየተሰራ ነው። ሁሉም ጠቅላይ ሚኒስትሩ አዲሱ ካቢኔያቸውን ይፋ በሚያደርጉበት ጊዜ ይወሰናል። የካቢኔ ሹምሹሩ ሙሉ በሙሉ ወይም ደግሞ በከፊል ይሁን የሚታወቀው እንደዚሁ ጠቅላይ ሚኒስትሩ ሲያሳውቁ ነው።
But there definitely is going to be a reshuffling of the government.
በእርግጠኝነት በሚቀጥሉት 2 ወይ 3 ሳምንታት የካቢኔ ሹምሽር ይኖራል
ነው ያሉት። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ጌታቸው ረዳ ይህንን የተናገሩት ከሁለት ሳምንታት በፊት በሰጡት መግለጫ ነው። በዚህ የቀናት ስሌት ከተሄደም የካቢኔ ሹምሽሩ በሚቀጥሉት ጥቂት ቀናት እንደሚተገበር መገመት ይቻላል። ተቃዋሚዎች ይህንን የመንግስት እርምጃ የሚመለከቱት በጥርጣሬ ነው። ሹምሽር በማድረግና ሰዎችን በመለዋወጥ ብቻም ለውጥ አይመጣም ባይ ናቸው። በህዝብ የተነሱ ጥያቄዎችን ለመመለስ እየሰራ መሆኑን የሚገልጸው መንግስት በበኩሉ የሚደረገው ሹምሽርም የዚሁ ስራ አካል መሆኑን ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምጽ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የቀድሞ ሰማያዊ ፓርቲ የህዝብ ግንኙነት ኃላፊ ዮናታን ተስፋዬ ዛሬ ፍርድ ቤት አልቀረበም። ተከሳሹ ያልቀረበበትን ምክንያት የማረሚያ ቤቱ ባልደረባ እንደማያውቁም ገልጸዋል። ፍርድ ቤቱ የቅሊንጦ ማረሚያ ቤት አቶ ዮናታን በቀጠሮ መሰረት ለምን እንዳላቀረበው ማብራሪያ እንዲሰጥ አዞ ተለዋጭ ቀጠሮ ሰጥቷል።
የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው ዮናታን ተስፋዬ ዛሬ የመከላከያ ምስክሮቹን ያሰማል ተብሎ ይጠበቅ ነበር። ይሁንና ፍርድ ቤትም በአካል አልቀረበም። ፍርድ ቤቱ ማለትም የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅሊንጦ ማረሚያ ቤት ተጠሪውን ለምን እንዳላቀረበ ጉዳይ አስፈጻሚውን ጠይቋል። ጉዳይ አስፈጻሚውም ተከሳሹ አቶ ዮናታን የት እንደሚገኙ እንደማያውቁና ስለ አለመቅረባቸውም የሚያውቁት ነገር እንደሌለ ገልጸዋል። የተከሳሽ ጠበቃ አቶ ሽብሩ በለጠ በበኩላቸው ተጠርጣሪው በአሁኑ ጊዜ በቅሊንጦ ማረሚያ ቤት በቤተሰብ እንደሚጎበኝ፣ ይሁንና ከጠበቃው ጋር እንዳይገናኝ በመደረጉ ምክንያት ለዛሬ ሊያቀርባቸው የነበሩ መከላከያ ምስክሮቹን እንኳን ለማቅረብ መመካከር እንዳልተቻለ አስረድተዋል። አቶ ዮናታን በቅሊንጦ ማረሚያ ቤት የሚገኝበት ስፍራ ዞን 4 ተብሎ በሚታወቀውና ቀደም ሲል በደረሰው የእሳት አደጋም ጉዳት እንዳልደረሰበት ወይንም እንዳላጋጠመው በማስታወስ እስረኞቹም ከነበሩበት እንዳልተንቀሳቀሱ አብራርተዋል። ፍርድ ቤቱም ተከሳሽ ዮናታን ተስፋዬ ዛሬ በተሰጠው ቀጠሮ መሰረት ማረሚያ ቤቱ ለምን እንዳላቀረበው በጽሑፍ ማብራሪያ እንዲሰጥ አዟል። በተጨማሪም አቶ ዮናታን ተስፋዬ ከህግ ጠበቃው ጋር ተገናኝቶ በጉዳዩ ላይ እንዲመካከርና የመከላከያ ምስክሮቹንም እንዲያቀርብ ለህዳር 19 ቀን 2009 ዓ.ም ቀጥሮታል። አቃቤ ህግ ባለፈው ዓመት ሚያዝያ ወር ላይ በዮናታን ተስፋዬ የሽብር ወንጀል ፈጽሟል በሚል በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ክስ እንደመሰረተበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በውጭ የሚኖሩ ምሁራን፣ የሰብአዊ መብት ተሟጋቾች፣ የሃይማኖት መሪዎችና ኢትዮጵያዊ አሜሪካውያን ከድህረ ግጭት በኋላ ለመጪዋ ኢትዮጵያ ሽግግር ህገ መንግስት ዝግጅት በሚል ዋና ርዕስ በስድስት ጉዳዮች ባሳለፍነው ቅዳሜና እሁድ መክረዋል። የዚህ ውይይት አዘጋጆች ቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት በጋራ በመሆን ነው። ውይይቱን የተከታተለችው ጽዮን ግርማ የቪዥን ኢትዮጵያ ፕሬዝዳንት ፕሮፌሰር ጌታቸው በጋሻውን አነጋግራለች።
ቪዥን ኢትዮጵያና የኢትዮጵያ ሳተላይት ቴሌቪዥን ኢሳት እንዲህ ያለ ውይይት በዋሽንግተን ዲሲ ሲያዘጋጁ ለሶስተኛ ጊዜ ነው። ባሳለፍነው ቅዳሜና እሁድ ከድህረ ግጭት በኋላ ለመጪዋ ኢትዮጵያ ሽግግርና ህገ መንግስት ዝግጅት በሚል ዋና ርዕስ ስድስት ንዑሳን ርዕሶችን አካተው እንዲሁም ደግሞ ልዩ ተናጋሪዎች ያዘጋጇቸውን ርዕሶች ይዘው ውይይት አካሂደው ነበር። በዚህ ውይይት ላይ ምሁራን፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾችና የሃይማኖት ተወካዮች ተገኝተው ኢትዮጵያን በሚመለከቱ ጉዳዮች መክረዋል። ግጭትን እንዴት እንፈታዋለን? እንዴት እንቆጣጠራለን? ፍልሰት፣ ወጣቶችና ስደተኞች፣ በሀገር ውስጥ ያሉ ተፈናቃዮች፣ ኢትዮጵያ ያለችበት ሁኔታ ምን ይመስላል? ለአዲስ ሀገራዊ ምዕራፍ ገለልተኛ የሆነ የግጭት አፈታት ዘዴ መቀየስ፣ በግጭትና በብሔራዊ እርቅ ላይ የዲያስፖራው አስተዋጽኦ ምንድነው? ኢትዮጵያ ከቀውስ ከወጣች በኋላስ? በሚሉና በተያያዥ ርዕሰ ጉዳዮች ላይ ያተኮረ ውይይት ነበር ያካሄዱት። ከፕሮግራሙ አዘጋጆች አንዱ የሆኑትን የቪዥን ኢትዮጵያ ፕሬዝዳንት ፕሮፌሰር ጌታቸው በጋሻውን ከውይይቱ በኋላ አግኝቼ አነጋግሬያቸው ነበር። የውይይቱ ዓላማ ምን ነበር በሚል ላነሳው ጥያቄ ምላሽ በመስጠት ይጀምራሉ።
በሀገራችን ውስጥ ችግር አለ፣ አገራዊ ችግር አለ። በህዝብና መንግስት መሃል ብዙ ግጭቶች ተፈጥረዋል። የለውጥ መንገድ ተይዟል። ለውጥ ይመጣል ብለን እንገምታለን በአብዛኛው። ይሄ ለውጥ መንግስታዊ ለውጥ ማለታችን ነው። ይሄ ለውጡ ሳይመጣ ኢትዮጵያኖች የዚህን የሽግግሩን ጊዜ ለማየት እንዲችሉ በዛ ላይ የሚወያዩባቸውን ነጥቦች አጉልቶ ለማውጣት ሀሳብ በዛ ላይ ለማቅረብ እና ወደፊት ደግሞ የሚመሰረተው ዘላቂ ብሔራዊ መንግስት ወይም የኢትዮጵያ የወደፊት እድል ኦር ኢትዮጵያ የወደፊቷ እድል ኢትዮጵያ ምን ትመስላለች የሚሉትን ለማሳየት ጥናት ያደረጉ ምሁራን ከተመክሮና ከጥናታዊ ውጤቶቻቸው በመነሳት ከህዝብ ጋር ሀሳብ እንዲካፈሉ ለማድረግ ነው። አላማው ይሄ ነው።
ባለፈው የዛሬ 6 ወር አካባቢ ሌላ ውይይት ተደርጎ ነበር። ይሄንኛውን ውይይት ከዛኛው የሚለየው ምንድነው? ምን አዲስ ነገርስ አመጣቷል? ምን በዛን ጊዜ ያልተነሱ አሁን የመጡ መሻሻሎችስ አሉ ወይ? ያኛውና ይሄኛውን ውይይት አነጻጽረው።
ተያያዦች ናቸው። ይሄኛው የሚለው የሽግግር ጉዞ መንገድ እና ወይም ህገ መንግስት እንዴት ይቀረጻል የሚሉትን ጥያቄዎች የሚመልስ ጉባኤ ነው። ያለፈው ግን ሽግግር ዴሞክራሲና የኢትዮጵያ አንድነት ይላል። እና በአብዛኛው ያኔ የቀረቡት ጥናቶች በቲዮሪ በጥናታዊ ግኝቶች ላይ የተመሰረቱ ጽንሰ ሀሳባዊ ውይይቶች ናቸው የነበሩት። ግን በዛ ስብሰባ ላይ የነበሩት በሙሉ የጠየቁት ከዚህ ቀጥሎ በተግባራዊ ሁኔታ በኢትዮጵያ ልዩ ሁኔታ ላይ እንዴት ይተረጎማሉ? ሽግግር ሲባል ምን ይመስላል? እንዴት ይደረጋል? መቼ ያበቃል? ምን ለማድረግ ይጠበቃል? የሚሉትን ጥያቄዎች የሚመልስ ነው። ከተደረጉት ውይይቶች ይህንን የተረዳችሁ ይመስለኛል። ከዚሁ ጋር ደግሞ ህገ መንግስት ቀረጻ ሲባል መነሻው ምንድን ነው? በዛ ላይ የሚሳተፉት እነማን ናቸው? ህገ መንግስትን ማን ይቀርጻል የሚሉትን እና ህገ መንግስቱ ራሱ ደግሞ ምን ችግሮችን ነው ለመፍታት የሚችለው የሚሉትን ጥያቄዎች የሚመልስ ይሆናል። በዛ ላይ በተለይ ዛሬ ብዙ ሀሳቦች የተገኙ ይመስለኛል።
ያው እኔም ስብሰባው ላይ ስለነበርኩት ከተነሱት ነገሮች አብዛኞቹ የሚያጠነጥኑትና የሚያተኩሩት አሁን ያለው መንግስት ስልጣኑ ላይ ከተነሳ በኋላ ሊኖሩ ስለሚችሉ የሽግግር ሁኔታዎች ነው ከትላንትናም ጀምሮ ዛሬም ጀምሮ ትኩረት ሲደረግ የነበረው። ነገር ግን ኢትዮጵያ ውስጥ ያለው ሁኔታ አሁን እዚህ ጋር ከሚወራው ፍጹም ልዩነት ያለው። አሁን ኢትዮጵያ በአስቸኳይ ጊዜ አዋጅ ስር ናት። የአሜሪካ ድምጽ ያነጋገራቸው ሰዎች በስጋት ውስጥም ቢሆን አገሪቱ ጸጥ ወደ ማለት ነገር ውስጥ ናት ያለችው የሚል ነገር አለ። እዚህ ጋር የተነሳው ግን መንግስት በቅርቡ ይወድቃል የሚመስል መልክ ያለው ነገር ነው እና እንደዚህ አይነት ከሁኔታዎች የተራራቁ ነገሮች እንዴት ነው ወደ ህዝቡ የምታስተላልፉት?
መንግስት የሚወድቅበትን የጊዜ ሰሌዳ እኛ አልተናገርንም። በእንደዛም የቀረበ አይመስለኝም። ዛሬ፣ የዛሬ ሳምንት፣ የዛሬ ዓመት፣ የዛሬ 10 ዓመት የሚል ውስጥ አልገባንም። ግን በእርግጠኝነት የምንናገረው ይሄ ያለው ስርዓት ያለው መንግስት በህዝብ የተጠላ መንግስት ነው። ህዝብ ከሞላ ጎደል በአብዛኛው ደግሞ ኦሮሞው፣ አማራው፣ ኮንሶው፣ ጋምቤላው፣ አፋሩ በሙሉ ተነስቶ እየታገለ ያለው መንግስት ነው። በጣም ውሁዳን የሆኑ የመሳሪያ የጦር መሳሪያና የሴኩሪቲ ኃይል ያላቸው ህዝብን እየገደሉ እያፈኑ እያሰሩ አሁን ለመናገር አችልም፣ ለማየት አችልም፣ ለመስማት አችልም ብለው የከለከሉ በዚህ በጊዜያዊ የአስቸኳይ ጊዜ አዋጃቸው በዓለም ታይቶ የማይታወቅ አይነት አፈና ህዝብን አፍኖ ያለ ነው። ምንም የተረጋጋ ሁኔታ አለ ብለን እኛ ምንገምተው ነገር የለም። አንድ ቀን ከፍ ይላል የህዝብ ተቃውሞ፣ ሌላ ጊዜ ዝቅ ይላል። እና ሰው በጊዜው በሚያመቸው መንገድ እስከሚነሳ ነው እንጂ እቺ አገር በዚህ ስርዓት ተዳደራለች ብሎ የሚገምት ኢትዮጵያዊ የሚኖር አይመስለንም፣ እኛ አናምንም። እና በጣም የምንፈራው ይሄ መንግስት እየገደለ ቀን መቁጠር እንጂ ለጂቲመሲ የሌለው ህጋዊ ያልሆነ በዓለም ዙሪያ አሁን የተወገዘ ነው። አሜሪካ እኮ ከልክሏል አይደለም እንዴ ወደ ኢትዮጵያ መጓዝን? አውሮፓ አገሮች ወር ፓርላመንቱ ኢዩ ነኚ የውግዘት መግለጫዎችን እያወጡ ነው። እና የጊዜ ጉዳይ ነው። ስለዚህ ኢትዮጵያ ውስጥ የተረጋጋ የፖለቲካ ሁኔታ የለም።
ዛሬ 6 ወር እርሶንም ጠይቄዎት ነበር። የወጣት ተሳትፎ በጣም አነስተኛ የሆነበት መድረክ ነው እና ለምንድን የሆነው ብዬ አንስቼልዎት ነበር። አሁንም ያየሁት እሱኑ ነው።
እንግዲህ ሙከራ እናደርጋለን። ዋናው ነገር ይሄ ለፓብሊኩ ለሁሉም፣ ሽማግሌ፣ ወንድ፣ ሴት፣ በሃይማኖት ወር በዘር በምን ለሚለያዩት ሁሉ በግልጽ ተከፈተ ነገር ነው። እዚህ ላይ መሳተፍ እኛም የምንጠብቀው ነው የነበረው እና በልዩ መንገድ እንግዲህ ከየቤቱ እየሄድን እኛ ልናወጣ አንችልም፣ ግን በግልጽ ለሁሉ ክፍት ካደረግን በሶሻል ሚዲያዎች ላይ የወጣ ነው፣ በተለያዩ ድረገጾች የዜና መገልገያዎች የወጣ ነው። ይሄን የሰሙ ወጣቶች አሉ። ለምን እንደማይመጡ አናውቅም። በእርግጥ በሶሻል ሚዲያ ብዙ ንትርክ ነበር በዚህ ነገር ላይ እና በዛ ምክንያት ብዙዎች ይመጣሉ የሚል ግምት ነበረ፣ ግን እንግዲህ አልሆነም። በነገሮች ላይ የሴቶች ተሳትፎ በአሁን ባለው በውጭ በሚደረጉት ትግሎች፣ ስብሰባዎች ምናምን ላይ በጣም ደስ በሚለን ደረጃ ነው እየጨመረ እየተለወጠ እየመጣ ያለው። ወጣቱም ብዙ እንቅስቃሴ ያደርጋል። እስቲ እንግዲህ ግን ያንን ከሚዲያዎቹም ጋር በመተባበር ለመጥራት እሞክራለን።
ውይይቶቹን በየርዕሰ ጉዳዮቹ የሚዳስስ ዝግጅት ይዤ በቀጣይ እመለሳለሁ።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta!
Cuenta!
Mama!
እስኪ አስቀድማችሁ በሰማችኋቸው ዜናዎች እንደዚሁም ውይይቶች ያሏቸውን አስተያየቶች ፌስቡክ ላይ ቪኦኤ አማሪክ አስተያየቶቻችሁን አድርሱን። አንዳንድ አስተያየቶቻችሁ አሁንም እየመጡ ነው። አንስታይን ኒውተን ዲያስፖራዎች ምንድን ነው ያለው? ጥሩ ሰው አይደላችሁም ብሏል። ሌላ ቃል ነው የተጠቀመው፣ ቀይሬለት ነው። ስለ ሹምሹሩ ሶሎ ባልቻ አስተያየት ሰጥቷል። ጆሲማን ደግሞ ወይ ስልጣኑን ወይ ኔትወርኩን ልቀቁልን ብሏል። ሁላችሁም አስተያየቶቻችሁን እስኪ አትቪ አማሪክ ላይ ላኩልን። እናመሰግናለን።
ወደሚቀጥለው ዘገባችን ስናልፍ ወደ ጣሊያን የባህር ዳርቻዎች የሚደርሱ በሺዎች የሚቆጠሩ ፍልሰተኞች በዚህ ዓመትም መጉረፍ መቀጠላቸው ተዘግቧል። መነሻቸው አፍሪካ የሆነች ወደ ሌሎች የአውሮፓ ሀገሮች መሸጋገር የሚፈልጉ ፍልሰተኞች የሚበዙ ሲሆን ካለፈው ዓመት ጀምሮ እየተሰራበት ባለው የተጠናከረ የአጣዳፊ ጊዜ የወሰኖች ጥበቃ ምክንያት ከመካከላቸው ብዙዎቹ እዚያው ተጠምደው እንደሚገኙም ታውቋል። ሰሜን ጣሊያን የምትገኘው ሪፖርተራችን ሪቺ ሻይሮክ ያጠናቀረችው ዘገባ አለ። ትዝታ በላቸው ታቀርበዋለች።
ጣሊያን ከፈረንሳይ ጋር በምትዋሰንበት ገጠራማ አካባቢ ያለው መንገድ ጠመዝማዛና መልክዓ ምድሩም ተራራማ ነው። ዶፍ ዝናብና ብርዱ እንቅስቃሴን በእጅጉ የሚያውኩ ናቸው። ከኤርትራ፣ ከሱዳን፣ ከኢትዮጵያ፣ ከሌሎችም የአፍሪቃ አገሮች የገቡት ቁጥራቸው የበዛ ፍልሰተኞች በዝናባማው አውራ ጎዳና ዳር ዳር ይነጉዳሉ። እነዚህ ፍልሰተኞች ሊቢያ ለመድረስ እጅግ የረዛዘሙ መንገዶችን አቋርጠው በመጨረሻ ሜዲትሬኒያን ባህርን ለማቋረጥ በተጨናነቁ ጀልባዎች ተሳፍረው ጣሊያን የባህር በር የደረሱ ናቸው።
እኔ ከሱዳን ነው የመጣሁት። 24 ዓመቴ ነው። የሱዳን መንግሥት ጥሩ አይደለም። ራሴን ለማትረፍ ነው ወደዚህ የመጣሁት።
ይህ ፍልሰተኛ ወደ ፈረንሳይ መዝለቅ የሚፈልግ እንደሆነ ተናግሯል። አሁን ከሌሎች 5 የአገሩ ልጆች ጋር በአቅራቢያው ወደሚገኝ ቀይ መስቀልና ካሪታስ የሚባል ግብረ ሰናይ ድርጅት ወደሚያስተዳድሩት የወንዶች ፍልሰተኞች መጠለያ ጣቢያ በዝናቡ ውስጥ በእግራቸው እየሄዱ ነው። በአቅራቢያው ቅዱስ አንቶኒ ካቶሊክ ቤተ ክርስቲያን በምድር ቤት ባዘጋጀው መጠለያው መቶ የሚሆኑ ሴቶችና ሕፃናትን እያስተናገደች ነው። ካለፈው የአውሮፓ ዓመት ከ2015 ዓመተ ምህረት መጀመሪያ አንስቶ ወደ አውሮፓ የገቡ ቁጥራቸው ከአንድ ሚሊዮን በላይ የሆነ ፍልሰተኞችና ስደተኞችን ለመርዳት የአውሮፓ ህብረት እየታገለ መሆኑ ይሰማል። በዚህ ዓመት ብቻ ሜዲትራኒያን አቋርጠው ጣሊያን የገቡ ፍልሰተኞች ቁጥር ከ140,000 በልጧል። አዲሱ የአውሮፓ ህብረት ህግ ፍልሰተኞች መጀመሪያ የደረሱበት በር ላይ እንዲመዘገቡ ያዛል። ፍልሰተኞቹን ለማቆም ሲሉ አጥር የገነቡ እንግሊዝን፣ ሃንጋሪያን፣ ኦስትሪያንና መቄዶኒያን የመሳሰሉ የአውሮፓ ሀገሮችም አሉ።
የዓለም አቀፉ የጤና ድርጅት የአየር ብክለት አንዱ የሰው ልጅ ሞት ምክንያት እንደሆነ አረጋግጧል። አብዛኛው የአየር ብክለት የታየው ለመብራት ኃይል ጠቀሜታ ከሚውለው ከከሰል ጭስ የሚበዛበት አካባቢና የጭስ ማጣሪያ ያልተገጠመላቸው የመኪና ወይም የትራንስፖርት አገልግሎት በሚበዛባቸው ከተሞች ውስጥ ነው። በለንደን የተበከለን አየር ወደ ተለየ የምስል ምልክት በመቀየር በሚያሳየው ኢንፍራሬድ የቪዲዮ ካሜራ በሰዎች አይን በቀላሉ የማይታየውን የተበከለ አየር ለመመልከት ተችሏል።
የቪኦኤዋ ዘጋቢያችን ደብራ ብሎክ እንደምትለው ከሆነ የጥናቱ ውጤት የተበከለ አየር ከሚበዛባቸው አካባቢዎች ሰዎች እንዲርቁ ይረዳል። መስታወት ይዘዋለች ዝርዝሩን።
የአየር ብክለት በዓለማችን አሳሳቢ ሁኔታ ላይ ከመገኘቱም በላይ እንደ አስምና የልብ ህመም እንዲሁም ከሳምባ ጋር በተያያዘ ለሚከሰቱ አደገኛ በሽታዎች ይዳርጋል። የቤት መኪናን ጨምሮ ከከባድ መኪናዎች የሚወጣው የተበከለ አየር በዓለማችን ዋነኛው የአየር ብክለት ምክንያት ነው። በለንደን እንደ ጭስና እሳት የመሳሰሉትን ወደ ተለየ የምስል ምልክት በመቀየር በሚያሳየው ኢንፍራሬድ የቪዲዮ ካሜራ በሰዎች አይን የማይታየውን ለማየት አስችሏል። ካሜራው የተቀረጸውን ምስል ተንቀሳቃሽ እሳት ወደሚመስል ምስል በመቀየር ያሳያል። ማርቲን ዊሊያምስ ለንደን በሚገኘው በኪንግስ ኮሌጅ የአየር ጥራት ላይ የሚሰሩ ፕሮፌሰር ናቸው።
The problem is that pollution these days is invisible largely, not like it was in the 50s and 60s.
የአየር ብክለት መጠን በአይናችን የምናየው ነገር አይደለም። የአየር ብክለቱም በ1950ዎቹና 60ዎቹ የነበረው አይነትም አይደለም። በቴክኖሎጂ በመታገዝ ሰዎች በቀላሉ እንዲመለከቱትና ስለ አደገኛነቱ መረጃን ለማዳረስ ነው የምንጥረው።
ካርቦን ዳይኦክሳይድ ለከባቢ አየር አደገኛ እንደሆነ በስፋት ለማሳየትና በቀዳሚነት ደግሞ ከትላልቅ ኢንዱስትሪ የሚወጣው የከሰል ጭስ አደገኛነትን ለማስረዳት ነው። ካርቦን ዳይኦክሳይድ በዓለማችን ለሚከሰተው የአየር ንብረት ለውጥ ከፍተኛ አስተዋጽኦ በማድረግ ላይ ይገኛል። አንድሬስ ዚንሲሚስተር ፍሊር ሲስተምስ የተባለውና የእይታ መሳሪያዎችን የሚያመርተው ድርጅት ውስጥ ይሰራሉ።
የአየር ብክለቱን ሰዎች በአይናቸው ከተመለከቱ በኋላ ከመኪናም ሆነ ከፋብሪካዎች የሚወጣው የተበከለ አየርንና በተለይም ካርቦን ዳይኦክሳይድን እንዴት መቀነስ እንደሚቻል እንዲነጋገሩና ጥንቃቄ እንዲወስዱ መንገድ ይከፍታል።
ኢንፍራሬድ የቪዲዮ ካሜራ አየር ምን ያህል እንደተበከለ ካርቦን ዳይኦክሳይድን ጨምሮ እንዴት ወደ አየር እንደሚሰራጭም ጭምር ማሳየት ይችላል። ይህን ካሜራ በግል ለመግዛት ውድ ነው። ፍሌር ሲስተምስ ኩባንያ ግን በስማርት ስልኮች ላይ ካሜራውን ለመጫንና ሁሉም ሰው የተበከለውን አየር እንዲመለከት ከተበከለው አየር አካባቢም እንዲርቅ ይረዳል።
We know that already from our infrared sensors that are implemented in smartphones or in little attachments you can attach to the smartphones.
ይህ ካሜራ የስማርት ስልኮች ላይ ተገጥመው መስራት እንደሚችሉ እናውቃለን። ወይም በትንሽ ተቀጥያ ስልኩ ላይ መጫን ይቻላል። ስለዚህ እያወራን የምንገኘው የተሻለውን የቴክኖሎጂ ውጤት ማለት ነው።
የጤና ተመራማሪዎቹ የተበከለ አየርን በመከላከል በጤና ላይ ያለውን ችግር ለመቀነስ እንደሚቻል ይመክራሉ።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የጋቢና ቪኦኤ ዝግጅታችን ይቀጥላል። እስኪ አንድ ሙዚቃ እንጋብዛችሁ። ጸደኒያ
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ጸደኒያ ትቀጥላለች። ግን እኛ እንሰናበታችሁ በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ላኩልን።
እናስተናግዳችሁ ያመሸነውን የመስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ደግሞ ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። የአምላክ ቀባ ቅዱስ